ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ በአዲሱ የስርጭት ጊዜና ሞገድ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የጥር 3 2010 ዓ ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ 16.2 ሚሊዮን ተከታዮች ባሉት አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት ሰዎች በሃይማኖት፣ በባህል ወይም በቋንቋ ምክንያት ስቃይ ሲደርስባቸው እያየን ምንም ነገር የማይሰማን ከሆንን እኛ ሰብአዊ ፍጡራን መሆን አለመሆናችንን መመርመር ይኖርብናል ማለታቸው ተገልጿል። የዛሬውን የሐሙስ የጥር 3 2010 ዓ ም ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በቅድሚያም ርዕሰ ሊቃነ ጳጳሳት ፍራንቼስኮ በቅርቡ 22ኛውን ሐዋርያዊ ጉብኝት ለማድረግ ወደ ፔሩና ቺሊ እንደሚጓዙ ይታወቃል። ይህንን 22ኛውን ሐዋርያዊ ጉብኝታቸውን አስመልክተው በቪዲዮ ባስተላለፉት መልእክታቸው እንደገለጹት ወደ እናንተ የምመጣው ደስታንና ቅዱስ ወንጌልን ይዤ ነው ማለታቸው መገለጹን ካርዲናል ማሪዮ ዚናሪ በእርስ በርስ ጦርነት በተጎሳቆለችው በሶሪያ የሚኖሩ የሃይማኖት መሪዎች የእርቅ መንገድ ከፋቾች ሊሆኑ ይገባል ማለታቸው መገለጹን ከሚቀጥለው ጥር 5 እስከ ጥር 10 2010 ዓ.ም ድረስ ከተለያዩ ሀገራት የተውጣጡ ብፁዓን ጳጳሳት በቅድስቲቱ ሀገር በኢየሩሳሌም ዓመታዊ ስብሰባ እንደሚያካሂዱ መገለጹን የሚያመለክቱ ዜናዎችን በዛሬው ለስርጭታችን ወደ እናንተ አድማጮቻችን በቅደም ተከተል የምናደርሳቸው ዘገባዎቻችን ይሆናሉ። በመጨረሻም እምነታችን ይህ ነው በሚል አርዕስት ከዛሬ ከጥር 3 2010 ዓ.ም ጀምሮ ያዘጋጀንላችሁን ተከታታይ ሳምንታዊ አስተምሮ እናስደምጣችኋለን። በዚህ በተከታታይ በምናቀርበው ዝግጅታችን የካቶሊክ ቤተ ክርስቲያን የምታምነውንና የምታስተምረውን እውነታዎችን በመጽሐፍ ቅዱስ በቤተ ክርስቲያኗ መሠረታዊ አስተምሮ ወይም አንቀጸ እምነት በእንግሊዘኛው ቋንቋ ዶግማ እንዲሁም የተለያዩ የቤተ ክርስቲያን አባቶች በጻፏቸው ጽሑፎችና አስተምሮች ላይ ተመርኩዘን ያዘጋጀነውን አስተምሮ እናቀርብላችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉን ከወዲሁ እንጋብዛለን። የዛሬውን ዝግጅት በበላይነት የምመራላችሁ እኔው መብራቱ ኃይለ ጊዮርጊስ ከባልደረቦቼ ከዮሐንስ መኮንንና ከማክዳ ዮሐንስ ጋር በጋራ በመሆን ነው። አብራችሁን ቆዩን። የዛሬውን ስርጭታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በቅርቡ 22ኛውን ሐዋርያዊ ጉብኝታቸውን ለማድረግ ወደ ቺሊና ፔሩ እንደሚጓዙ ይታወቃል። ይህንን 22ኛውን ሐዋርያዊ ጉብኝታቸውን አስመልክተው በቪዲዮ ባስተላለፉት መልእክታቸው እንደገለጹት ወደ እናንተ የምመጣው ደስታንና ቅዱስ ወንጌልን ይዤ ነው ማለታቸው ተገለጸ። ለዚህ ዜና ዝርዝር ዮሐንስ መኮንን።
ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ወደ ቺሊና ፔሩ የሚጓዘው ደስታንና ወንጌልን ይዤ ነው ማለታቸው ተነገረ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ወደ ቺሊና ፔሩ የሚጓዘው ደስታንና ወንጌልን በመያዝ ከእግዚአብሔር የሚገኘውን ሰላም ከሕዝቡ ጋር ለመጋራትና ይህን ተስፋ ለማረጋገጥ ነው ብለዋል። ቅዱስነታቸው ይህን ይፋ ያደረጉት በቪዲዮ ምስል ባሰራጩት መልእክታቸው ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከጥር 7 እስከ ጥር 14 ቀን 2010 ዓመተ ምህረት ወደ ቺሊና ፔሩ ሐዋርያዊ ጉብኝት ለማድረግ እቅድ እንዳላቸው ይታወቃል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለሁለቱ አገሮች ሕዝቦች በላኩት መልእክታቸው የሐዋርያዊ ጉብኝታቸው ጊዜ መቃረቡን ተናግረው በአካል ለመገናኘት ያላቸውን ምኞት ገልጸዋል። በጉብኝታቸው ቀናት ከሁለቱ አገሮች ሕዝቦች ጋር ሆነው የእግዚአብሔርን አለኝታነት፣ የእርሱን ርኅራሄና ምሕረት አብሬያችሁ ለመመልከት ነው በማለት ልባዊ ሰላምታቸውን ልከዋል። የሁለቱንም አገሮች ሕዝቦች ታሪክ በሚገባ አውቀዋለሁ ያሉት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በመልእክታቸው ሕዝቡ በእግዚአብሔር ላይ ባለው እምነት፣ በኅብረተሰቡ መካከል ለተቸገሩትና ለተገለሉት ሰዎች ለሚያሳዩት ፍቅር በኅብረት እግዚአብሔርን ማመስገን እፈልጋለሁ ብለዋል። የተሳሳተና የማይጠቅም ባህል ከጊዜ ወደ ጊዜ እየተስፋፋ መምጣት የሚያሳስብ ነው ያሉት ቅዱስነታቸው ደስታቸውንና ሐዘናቸውን፣ ችግራችሁንና ብሩህ የወደፊት ተስፋችሁን ከእናንተ ጋር ለመካፈል እፈልጋለሁ። ብቻችሁ እንዳልሆናችሁ ከእኔ ጋር በመሆን መላዋ ቤተ ክርስቲያን ከጎናችሁ ቆማ እንደምትመለከታችሁ ላረጋግጥላችሁ እወዳለሁ ብለዋል። እጅግ አስፈላጊ የሆነውንና ከእግዚአብሔር ዘንድ ብቻ የሚመጣውን እውነተኛ ሰላም ከእናንተ ጋር በመሆን መመልከት እፈልጋለሁ። ይህ ሰላም ደግሞ ለሕዝባችን አንድነትና አብሮ ለመኖር መሠረታዊ የሆነ ከኢየሱስ ክርስቶስ የተሰጠን ስጦታ ነው። ይህን ሰላም ሳናቋርጥ እግዚአብሔርን መጠየቅ ያስፈልጋል። ደስታን የሚሰጥ የእምነታችን ስጦታ ስለሆነ ይህን ስጦታ ወደ ሌሎች እንድናዳርስ ከሌሎች ጋር መጋራት ያስፈልጋል ብለዋል። ከሞት ከተነሳው ኢየሱስ ክርስቶስ ጋር መገናኘታችን ለእኛ ተስፋን ሰጥቶናል። በዓለማዊ ነገሮች ላይ ተስፋ ማድረግ አንፈልግም። ዐይኖቻችንም አርቆ በመመልከት የእግዚአብሔርን ምሕረት መፈለግ ይኖርባቸዋል። ከውድቀታችን ሊያነሳን የሚችል የእግዚአብሔር ምሕረት ብቻ ነው። የእግዚአብሔርን አለኝታነት በመገንዘብ ከሌሎች ጋር የወንድማማችነትና የጓደኝነት መንፈስ እንዲኖረን በአንድ እምነትና በአንድ ተስፋ ላይ መቆም ያስፈልጋል ብለዋል። ስለዚህ ሐዋርያዊ ጉብኝቴንና የልባችን መሻት በሙሉ የላቲን አሜሪካ እናት ለሆነችው ለእመቤታችን ቅድስት ድንግል ማርያም አደራ እንስጥ። እርሷ አማላጃችንና ወደ ልጇ የሚያደርሰንን መንገድ የምታሳየን እናታችን ናት ብለው የሁለቱም አገሮች ሕዝቦች በጸሎታቸው እንዲያስታውሷቸው አደራ ብለዋል።
ካርዲናል ማሪዮ ዚናሪ በእርስ በርስ ጦርነት በተጎሳቆለችው በሶሪያ የሚኖሩ የሃይማኖት መሪዎች የእርቅ መንገድ ከፋቾች ሊሆኑ ይገባል ማለታቸው ተገለጸ። ለዝርዝሩ ዮሐንስ መኮንን።
ካርዲናል ማሪዮ ዘናሪ በሶሪያ የሃይማኖት መሪዎች የእርቅ መንገድ ከፋቾች ሊሆኑ ይችላሉ ብለዋል። አመታትን ካስቆጠረው ከከባድ ጦርነት ማግስት በሶሪያ ህዝብ መካከል መተማመንንና እርቅን እንዴት ማምጣት ይቻላል ለሚለው ጥያቄ የርዕሰ ሊቃነ ጳጳሳት ፍራንችስኮስን ሐሳብ መሰረት ያደረጉት ካርዲናል ማሪዮ ዘናሪ በመልሳቸው የሶሪያን ህዝብ በማስታረቅ የሃይማኖት መሪዎች ከፍተኛ አስተዋጽኦን ማበርከት እንደሚችሉ ያላቸውን እምነት ገልጸዋል። በሶሪያ ህዝብ መካከል ግልጽና እውነትን መሰረት ያደረጉ ውይይቶችን ማካሄድና የተሰበረ ልባቸውን መጠገን ቀዳሚ መንገድ ሊሆን ይገባል ብለዋል። ጦርነቱ ባስከተለው ከባድ አደጋ ቤት ንብረታቸው የወደመባቸውን ተቀብሎ ማስተናገድና መንከባከብ እንደሚያስፈልግ ያሳሰቡት በሶሪያ የቅድስት መንበር ልዑክ ብፁዕ ካርዲናል ማሪዮ ዘናሪ ርዕሰ ሊቃነ ጳጳሳት ፍራንችስኮስ ለዲፕሎማቶች ያሰሙትን ንግግር በመጥቀስ የጦርነት አደጋ ባንዣበበባቸው ማለትም ከሰሜን ኮሪያ ጀምሮ እንዲሁም በሌሎች የዓለማችን ክፍሎች ሰላምን ለማንገስ ጥረት ማድረግ እንደሚያስፈልግ አሳስበው ይህም የርዕሰ ሊቃነ ጳጳሳት ፍራንችስኮስ ምኞት እንደሆነ ገልጸዋል። ከሁሉ አስቀድሞ በአሰቃቂ ጦርነት የቆሰለው የሶሪያ ህዝብ ልብ መጠገን እንዳለበት አስረድተው በሶሪያ እንደ አሌፖ፣ ሆምስ፣ ራቃ እና ዴር ኢዞር በመሳሰሉት አካባቢዎች 7 ዓመታትን ያስቆጠረው ጦርነት ያደረሰውን ከባድ ጥፋት ጠቅሰው በጦርነቱ ምክንያት ልቡ የቆሰለውን የሶሪያን ህዝብ ማጽናናት እንደሚያስፈልግ አሳስበዋል። ሶሪያ በአንድ ዘመን ህዝቦች በመፈቃቀር የተለያዩ ሃይማኖቶችም ተቻችለው የኖሩባት አገር እንደነበረች አስታውሰው ዛሬ ግን ያ ሁሉ የለም ብለዋል። በሶሪያ ላይ የሚደርስ ጥቃት አሁንም እንዳላቆመ የተናገሩት ካርዲናል ማሪዮ ዘናሪ የእስራኤል ወታደሮች በደማስቆ የሚያደርሱትን ጥቃት እንደቀጠሉበት፣ የሰሜናዊው ምዕራብ ክፍለ ግዛት በሆነችው በኢድልቢ የቦምብ ጥቃቶችን እያደረሱ መሆናቸውን ገልጸዋል። የጥቃቶቹ ሰለባ የሚሆኑት ሕፃናትና አቅመ ደካሞች መሆናቸውን ካርዲናል ዘናሪ ተናግረው ሕፃናት በደረሰባቸው ጥቃት በጣም መደንገጣቸውን፣ ወላጆቻቸው ሲገደሉ በዓይን መመልከታቸውንና ጾታዊ ጥቃትም እንደሚደርስባቸው ተናግረዋል። የርዕሰ ሊቃነ ጳጳሳት ፍራንችስኮስን የብርሃነ ልደት መልእክት በማስታወስ በሶሪያ ሕዝብ ላይ የወጣውን ቁስል ቶሎ ብለን መጠገን እንጀምር ብለዋል። ካርዲናል ማሪዮ ዘናሪ በማከልም የሃይማኖት መሪዎች እርቅን ለማውረድ ትልቅ ሚናን መጫወት እንዳለባቸው አሳስበዋል። የሶሪያ የወደፊት ዕጣ ፈንታ የሚወሰነው በተለያዩ ወገኖች መካከል መተማመን ሲመጣ፣ እርቅ ሲወርድ ነው ብለዋል። በሶሪያ የሚገኙ የተለያዩ የሃይማኖት መሪዎች በህብረት በመስራት በህዝቡ መካከል የተፈጠረውን የጥላቻና የመለያየት መንፈስ አስወግደው የእርቅን መንገድ የማመቻቸት ግዴታ እንዳለባቸው አስረድተዋል። በአዋሳኝ አገሮች የተጠለሉት የክርስቲያን ማኅበረሰብ ወደ ቀያቸው እንዲመለሱ ሁኔታዎችን ማመቻቸት ያስፈልጋል ያሉት ካርዲናል ዘናሪ ርዕሰ ሊቃነ ጳጳሳት ፍራንችስኮስ ባሰሙት ጥሪ መሠረት በሕዝቦች ላይ የወጣውን ጥልቅ ቁስል መጠገን እንጀምር ብለዋል።
ከሚቀጥለው ጥር 5 እስከ ጥር 10 2010 ዓ.ም ድረስ በቅድስቲቱ ሀገር በኢየሩሳሌም ከተለያዩ ሀገራት የተውጣጡ ብፁዓን ጳጳሳት ዓመታዊ ስብሰባ እንደሚያካሄዱ ተገለጸ። ከመላው አውሮፓ፣ ከደቡብ አሜሪካና ከደቡብ አፍሪካ የተውጣጡ ብፁዓን ጳጳሳት በዚሁ በቅድስቲቱ ሀገር በሚካሄደው ዓመታዊ ስብሰባ ላይ እንደሚገኙ የተገለጸ ሲሆን ይህም ዓመታዊ ስብሰባ እንደ ጎርጎሮሳውያኑ የቀን አቆጣጠር በ1990ዎቹ ውስጥ በክልሉ ማለትም በቅድስቲቱ ሀገርና በአካባቢው የሚኖሩ የክርስቲያን ማኅበረሰቦችን ለመጎብኘትና ለመደገፍ ብሎም ለማበረታታት በሚል ሕሳቤ የተጀመረ እንቅስቃሴ መሆኑን ለመረዳት ተችሏል። በዚህ ዓመት በሚካሄደው ዓመታዊ ስብሰባ ላይ 15 ያህል ብፁዓን ጳጳሳት እንደሚሳተፉ የተገለጸ ሲሆን በጥር 5 2010 ዓ ም ማምሻው ላይ በኢየሩሳሌም ከተማ ከተገናኙ በኋላ በማግስቱ በጣም ጥቂት የሚባሉ የክርስቲያን ማኅበረሰቦች የሚኖሩባትን የጋዛን ከተማ እንደሚጎበኙም ለመረዳት ተችሏል። በዚያው ከሚገኙ በተለይም ደግሞ ከወጣቱ የማኅበረሰብ ክፍል ጋር በመገናኘት ወጣቶች በአሁኑ ወቅት ያላቸውን መልካም ዕድልና እንዲሁም የሚያጋጥሟቸውን ተግዳሮቶች በተመለከተ ከብፁዓን ጳጳሳቱ ጋር እንደሚነጋገሩ ለመረዳት የተቻለ ሲሆን በጋዛ የሚገኙትን አንዳንድ ትምህርት ቤቶችን እንደሚጎበኙና በዚያም ካሉ ወጣት ክርስቲያኖች ጋር ተገናኝተው እንደሚወያዩ ለመረዳት ተችሏል። በተጨማሪም ብፁዓን ጳጳሳቱ አንዳንድ የምዕራባውያን ዲፕሎማቶች ጋር ተገናኝተው ስለ ወቅታዊው የእስራኤልና የፍልስጤም ነባራዊ ሁኔታ ማብራሪያ እንደሚጠይቁ የተገለጸ ሲሆን በኢየሩሳሌም የሚገኘውን ኮላንሻም ተብሎ በሚጠራው ሙክራ በመገኘት ከአይሁድ ማህበረሰብ ጋር ተገናኝተው እንደሚወያዩም ተገልጿል። በመቀጠልም ብፁዓን ጳጳሳቱ በቆይታቸው ወቅት በተናጥልና በቡድን በመሆን በቅድስቲቱ ሀገር ውስጥ የሚገኙትን የካቶሊክ ማህበረሰቦችን እንደሚጎበኙ ከወጣው መርሃ ግብር ለመረዳት የተቻለ ሲሆን በዓለም ውስጥ የሚገኙ አብያተ ክርስቲያናት የቅድስቲቷን አገር መጥተው እንዲጎበኙ በዚያም ታሪካዊ ስፍራ በመገኘት የክርስትና እምነት መነሻ የሆነውን ስፍራ በመጎብኘት የእምነታቸው ታሪክ የሚጀምርበትን ቦታ እንዲጎበኙ ጥሪ እንደሚያቀርቡ ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን በማስከተል እምነታችን ይህ ነው በሚል አርዕስት ወደ እናንተ አድማጮቻችን ዘወትር አሙስ በዚህ ሰዓት የምናቀርበው ሳምንታዊ ዝግጅት አሁን ጀመረ። በዚህ በተከታታይ በምናቀርበው ዝግጅታችን ዓለም አቀፋዊቷ የካቶሊክ ቤተክርስቲያን የምታምነውንና የምታስተምራቸውን እውነታዎችን በመጽሐፍ ቅዱስ በቤተ ክርስቲያን መሠረታዊ አስተምሮ ወይም አንቀጸ እምነት እንዲሁም የተለያዩ የቤተ ክርስቲያን አባቶች በጻፏቸው ጽሑፎችና አስተምሮዎች ላይ ተመርኩዘን ወደ እናንተ እናቀርባለን። ይህ እምነታችን ይህ ነው የተሰኘው ሳምንታዊ ዝግጅታችን ነው።
ክቡራንና ክቡራት አድማጮቻችን እምነታችን ይህ ነው በሚል ርዕስ ወደ እናንተ አድማጮቻችን ዘወትር ሐሙስ በዚሁ ሰዓት የምናቀርበው ሳምንታዊ ዝግጅታችን አሁን ጀመረ። በዛሬው ዕለት የምናቀርባቸው አስተምህሮ በኢትዮጵያ ካቶሊካዊት ቤተ ክርስቲያን የፍራንችስካውያን ማህበር ካህን በሆኑት በክቡር አባ ገብረ ወልድ ገብረ ጻድቅ የቅዱሳን አማላጅነት በሚል ርዕስ የተዘጋጀውን አስተምህሮ ይሆናል። አቅራቢዋ ማክዳ ዮሐንስ ነኝ። አብራችሁን ቆዩ። የቅዱሳን አማላጅነት በክርስቶስ ኢየሱስ የተወደዳችሁና የተከበራችሁ ወንድሞቼና እህቶቼ፣ ከሁሉ በማስቀደም ከሰው ማስተዋል በላይ የሆነው የጌታ ሰላም ፍቅርና ማስተዋል ይብዛላችሁ። የዓለም ሁሉ አዳኝ የሆነውን ክርስቶስን በጥልቀት ለማወቅና በፍቅሩም ለማደግ የምታደርጉትን መልካም ጥረታችሁን ሁሉ ይባርክላችሁ። በመቀጠልም ለዛሬ አስተንትኖ ይረዳን ዘንድ የማውቀውን ላካፍላችሁ እሞክራለሁ። የትምህርታችን ርዕስ የቅዱሳን አማላጅነት የሚል ነው። ይህ ርዕስ በተለይም በወጣቶች ዙሪያ ያለማቋረጥ ሁሌ እንደ አዲስ የሚነሳ ነው። ስለሆነም ዋጋና ትኩረት ሊሰጠው የሚገባ ነው ማለት ነው። ከሁሉ አስቀድመን በትምህርታችን ርዕስ ላይ ልናሰምረው የሚገባን ቅዱስ እና አማላጅ በሚሉ ቃላቶች ላይ ነው። ቅዱሳንና አማላጅ ለሚሉ ቃላቶች ትክክለኛ ትርጉማቸውን ከተረዳን ማለትም መጽሐፍ ቅዱሳዊ መሰረት ያላቸው መሆኑንና ቅዱሳን የቤተ ክርስቲያን አባቶች ከጥንት ጀምሮ ያስተማሩት መንፈሳዊነት መሆኑን ከተገነዘብን ዛሬም ቤተ ክርስቲያናችን የምታስተምረው እውነት ከሆነ የቅዱሳን አማላጅነት ምን እንደሆነ ለመረዳት አያስቸግረንም። ከሁሉ በቅድሚያ እንድንገነዘብ የምፈልገው አንድን የእምነት ትምህርት ለማወቅና ለመማር የምንተጋው በእምነታችን ላይ ጥያቄ ለሚያነሱ ቤተ እምነቶች መልስ ለመስጠት ካለን ፍላጎት ተነሳስተን ሳይሆን ትምህርቱ ለሕይወታችን የሚሰጠውን ፋይዳን መጽሐፍ ቅዱሳዊ መሰረት ያለው እውነት መሆኑንና የጥንትና የዛሬ የእምነት አባቶቻችንና እናቶቻችን ስለዚህ እውነት በጊዜያቸው ያስተማሩትንና እያስተማሩ ያሉትን ይበልጥ ለማወቅ ካለን እምነት መሆን አለበት። ምክንያቱም የትምህርቱን ዓላማን በትክክል ከተረዳን ትምህርቱን ለዘመናችን አስተሳሰብና አመለካከት በሚስማማ መልኩ እንዴት ተርጉመን ልንጠቀመውና ለሌሎችም ልናስተላልፈው እንደምንችል እንረዳለን። ያ ካልሆነማ የቅዱሳን አማላጅነት ጥያቄ ሁሌም የሚነሳና ማብራሪያዎችም የሚሰጥበት ነው። ከሌሎች ለሚነሱት ጥያቄዎች መልስ ለመስጠት ከሆነ ደግሞ በእምነታችን ላይ በቀጣይነት ጥያቄዎችን የሚያነሱና ብዥታን የሚፈጥሩ ሁሉ ክርስትና እምነት ከመሰረተው ክርስቶስና ትምህርቱንም ተቀብለው ወደ የስፍራዎች ሁሉ ካስፋፉ ቅዱሳን አባቶች ትምህርት ይበልጣሉ እንደማለት ይሆናል። ለመሆኑ ቅዱስ ስንል ምን ማለታችን ነው? በእርግጥ መጽሐፍ ቅዱሳችን እግዚአብሔር ብቻ ቅዱስ እንደሆነ በማያሻማ ሁኔታ ይናገራል። ይሁን እንጂ ይኸው መጽሐፍ ቅዱስ እኛ አማኞችም በሰማይ አባታችን ቅዱስ እንደሆነ ሁሉ እኛም ቅዱሳን ለመሆን እንደተጠራን በግልጽ ይናገራል። ሐዋርያ ጳውሎስም ጌታ ክርስቶስን ተቀናቃኝ የሌለው የሕይወታችን ጌታና አዳኛቸው አድርገው የተቀበሉትን ቅዱሳን ብሎ ጠርቷቸዋል። ስለዚህ ቅዱሳን ማለት በቃሎቻቸውና በተግባሮቻቸው ክርስቶስን በቃልና በተግባር መስለው ለመኖር የተጉ ከራስ ወዳትነት እስር ቤት ነፃ የወጡና የዕለት ተዕለት መስቀሎቻቸውን ተሸክመው ክርስቶስን እስከ መጨረሻ የተከተሉትን ታማኞችና የእምነት አርበኞችን ነው። አሳቡን አሳባቸው፣ ፈቃዱን ፈቃዳቸው ክርስቶስ ለዚህ ምድር በተለይም ለሰው ልጆች የነበረውን ራእዩን ራእያቸው ያደረጉ በምድር ላይ እንግዶችና መጻተኞች መሆናቸውን ተገንዝበው ምድራዊ ስቃይን፣ መከራን፣ ስደትን፣ ማጣትን ለጌታ ብለው የተቀበሉ የእምነት አርበኞች ናቸው። ክርስቶስ የፍቅርን፣ የሰላምን፣ የደስታን፣ የምህረትንና የፈውስን ወንጌል ሕዋሳቶቻቸውን ተጠቅሞ እንዲያውጁ የፈቀዱ ለእምነታቸው በድንጋይ የተወገሩ፣ በመጋዝ የተሰነጠቁ፣ በሰይፍ የተገደሉ፣ የተንከራተቱና በዓለም የተናቁ ምስኪኖች ናቸው። አሁን ጥያቄው እኛ ኃጢአተኞች ዛሬ የቆምን የምንመስልና ለነገ ምን ስለመሆናችን ምንም የማናውቅ ደካሞችና ውስኖች ሆነን አንዱ ለሌላ በመጸለይ የሚያማልድ ከሆነ ከእግዚአብሔር ጋር ለዘላለም አንድ የሆኑ ቅዱሳኖች እንዴት ከእኛ የበለጠ ለእኛ በመጸለይ አያማልዱም ነው? ክቡራንና ክቡራት አድማጮቻችን ቀደም ሲል ያዳመጣችሁት እምነታችን ይህ ነው በሚል አርዕስት ከሬዲዮ ቫቲካን የአማርኛው ክፍል ዘወትር ሐሙስ በዚሁ ሰዓት የሚቀርብላችሁ ዝግጅት ሲሆን ቀደም ሲል ያሰማናችሁ አስተምሮ በኢትዮጵያ ካቶሊካዊት ቤተክርስቲያን የፍራንቺስካውያን ማህበር ካህን በሆኑት በክቡር አባ ገብረወልድ ገብረ ጻድቅ የቅዱሳን አማላጅነት በሚል ርዕስ የተዘጋጀውን አስተምሮ ነበር። የዚህን አስተምሮ ቀጣይ ክፍል በሚቀጥለው ሳምንት እናስደምጣችኋለን። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።